Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንጓዛለን።
ሰላም፣ እንደምን አመሻችሁ? በዛሬው የጋቢና ጉዞ በሐዋሳ ከተማ በትላንትናው እለት የጨምበላላ የፊቼ በዓል ዋዜማ አከባበርን ተከትሎ በተደረገ ተቃውሞ የሰው ሕይወት መጥፋቱ ተገለጸ።
ለምሳሌ ወላይታ ሲቪናውን በሚነካ መልኩ ወዩጣለም ይሄ መሬት የኛ ነው የምል ዘፈን የምል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በሚል
ኦኬ። በጣም ተሳሳቴ ነው። አንዳንድ መረጃዎች ምንሽ ስዳማ ከየትኛውም ኢትዮጵያ ብሄር ለሌላው ቦታ የሚከት ነው።
ዝርዝሩን ይዘናል። በሌላኛው ዘገባችን ደግሞ ከመሬታቸው የተፈናቀሉ ገበሬዎችን ያቀፈ የግብርና ልማት ስራን የሚያስቃኝ ዘገባ ይዘናል።
የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ላይ ሳይፈናቀሉ በእጃቸው በቀረች ጥቂት ይዞታቸው ላይ እንደማንኛውም ሰው ተደራጅተው መስራት እንዲችሉ አቅም መፍጠር።
የምሽቱ የጋቢና እንግዳ ግርምተ ሳይቴክ የተባለ መጽሐፍ ደራሲ ሰለሞን ሙልጌታ ካሳ ነው።
ለወጣቶች መንግስት ሩዋንዳ ለምሳሌ የቴክኖሎጂ ፈጠራ ሐሳብ ላለው ወጣት ቼክ ይቆረጥለታል። ሉዝ ቢያደርግም ሪስክ ተወስዶ ማለት ነው። ያ አይነት ነገር በቃ ይሄ ኢንኩቤሽን እና የስታርታፕ ኮንሰፕት ገና የለም ኢትዮጵያ ውስጥ። በብዛት አሉ በጣም የሚሰሩ ሰዎች።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአሁን ወዲያ ከሰሜን ኮሪያ የሚደቀን የኒኩሌር አደጋ የለም ሲሉ ዛሬ ተናግረዋል። ፕሬዚዳንቱ ይህንን ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሲንጋፖር ተነጋግረው ከተመለሱ በኋላ ነው። ከረጅም ጉዞ በኋላ ዛሬ ገባሁ፣ ነገር ግን ስልጣን ከያዝኩበት ቀን ይልቅ ሰው ሁሉ በአሁኑ ወቅት ደህንነት እንዲሰማው ይገባል የሚል መልእክት በትዊተር አሰምተዋል። ከኪም ጆንግ ኡን ጋር ያደረግኩት ስብሰባ ጥሩና አዎንታዊ ተመክሮ ነበር ብለዋል። ሰሜን ኮሪያ ለወደፊቱ ትልቅ መሰረት አላት ሲሉም አክለዋል። የሰሜን ኮሪያው መሪ የኮሪያ ልሳነ ምድር ከኒኩሌር መሳሪያ ነጻ እንድትሆን በትናንቱ ስብሰባ ተስማምተዋል። ትራምፕ በበኩላቸው ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድ እንደሚያቆሙ ባልተጠበቀ ሁኔታ ተናግረዋል።
አንዳንድ ከሰሜን ኮሪያ የከዱ ሰዎች ፕሬዚዳንት ዶናልድ ትራምፕ ከኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያውን መሪ ማሞገሳቸው አስከፍቷቸዋል። ጨቋኙ የሰሜን ኮሪያ መንግስት ለሚፈጽማቸው የሰብአዊ መብት ረገጣዎች መውቀስ ሲኖርባቸው አሞግሰዋቸዋል የሚል ቅሬታም አሰምተዋል። ትላንት ሲንጋፖር ውስጥ ሁለት መሪዎች ተገናኝተው በተነጋገሩበት ወቅት የሰሜን ኮሪያው መሪ ግሩም ሰውና ታላቅ መሪ ናቸው ከማለታቸውም በላይ ለህዝባቸው ደህንነት አበክረው ይቆረቆራሉ ብለው እንደነበር የሚታወስ ነው። ህዝባቸውን ይወዳሉ ሲሉም ማከላቸው ነው ነዋሪዎቹን ያስቆጣው።
በስደት ያለውን የየመን መንግስት የሚደግፈው በሳውዲ አረቢያ የሚመራው ጥምረት ሁዴዳ በተባለችው ዋና የወደብ ከተማ ላይ ዛሬ ወረራ ከፍቷል። ሁቲ አማጽያን ሁዴዳንና የየመንን መዲና ሰንአን ይቆጣጠራሉ። የጥምረቱ አካል የሆነው የተባበረው የአረብ ኤምሬቶች ሁቲዎች ከወደብ ከተማይቱ እንዲወጡ የተሰጣቸው የጊዜ ገደብ ዛሬ ማለፉን ገልጿል።
በመጨረሻም የኢጣሊያ መንግስት ህይወታቸውን ባተረፈው መርከብ ውስጥ የነበሩትን በብዙ መቶች የሚቆጠሩ ፍልሰተኞችን አልቀበልም በማለቱ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን መንግስቱን ከማውገዛቸው ጋር በተያያዘ ኢጣሊያ ዛሬ የፈረንሳይን አምባሳደር ጠርታ አነጋግራለች። ኢጣሊያ በዓለም አቀፍ ህግ መሰረት ፍልሰተኞቹን የመቀበል ግዴታ አለባት ብለዋል ማክሮን። አብዛኞቹ ፍልሰተኞች ከሳሐራ በመለስ ካሉት የአፍሪካ ሀገሮች የተሰደዱ ናቸው። የፈረንሳይ መንግስት ቃል አቀባይ ቤንጃሚን ግሪቪክስ በተናገሩት መሰረት የኢጣሊያ መንግስት በእንዲህ አይነት የሰብአዊ ሁኔታ ላይ ያሳየው ባህሪ ኃላፊነት የጎደለው ነው ሲሉ ለካቢላቸው አስገንዝበዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ደቡብ ኢትዮጵያ ይሆናል የምናመራው። በትናንትናው ዕለት በሐዋሳ ከተማ የፊቼ ጨምበላላ በዓልን ዋዜማ ተከትሎ በተፈጠረ ግጭት የሰው ህይወት መጥፋቱን ከ30 የሚበልጡ ሰዎች ደግሞ መቁሰላቸውን በሐዋሳ ከተማ ያነጋገርናቸው ነዋሪዎች ገልጸዋል። ይህንን ዘገባ ስትከታተል የቆየችው ጽዮን ግርማ ናት። ጽዮን፣ ግጭቱ እንዴት ነው የተነሳው? ጉዳቱስ ምን ይመስላል? ተቃውሞም እንደነበረ ሰምተናል። ሲዘርዘር አድርገሽ ግለጭልን።
እንግዲህ ይህንን በተመለከተ ማብራሪያን ለማግኘት ወደ ተለያዩ አካላት ደውዬ ነበር። ምክንያቱም ሐዋሳ ከተማ በጣም በርካታ ብሔር ብሔረሰቦች የሚኖሩባት ከተማ በመሆኑ ግጭቱ የብሔር መልክ የያዘ ነው ሲሉ የተለያዩ ሰዎችን ለማነጋገር ሞክሬ ነበር እና ከሰጧቸው አስተያየቶች ውስጥ የተወሰኑትን ጨምቄ ለማግኘት እንደሞከርኩት ነዋሪዎቹ እንደሚሉት በየዓመቱ የሚከበረውና በተባበሩት መንግስታት ድርጅት የትምህርትና የባህል ሳይንስ ድርጅት ዩኒስኮ ከተመዘገቡት 3 ዓመት የሆነው የሲዳማ ብሔረሰብ የዘመን መለወጫ የፊቼ ጨምበላላ በዓል ነው። ዛሬ ተከብሯል። ትላንትና ዋዜማው ነበረ። በዚህ ዋዜማ አከባበር ላይ እንግዲህ በጣም ብዙ ህዝብ ቁጥር ያለው ሰው አደባባይ ላይ ወጥቶ ይዘፍን ነበር፣ ዘፈን ያሰማ ነበር እና ለግጭቱ መነሻ የሆነው ያ ዘፈን ነው የሚሉት። በዚህ ዘፈን ላይ ይሰሙ የነበረው የከተማው አስተዳዳሪዎች፣ የክልሉ መንግስት ግለሰቦች ስም እየተጠራ እነዚህ ግለሰቦች ስልጣናቸውን ይልቀቁ፣ ያስረክቡ፣ ጊዜው ተቀይሯል የሚል ይዘት የነበረውና ያንን ተከትሎ ደግሞ በጭፈራው መካከል ብሔርን ተኮር ያደረገ ቅስቀሳ፣ ትንኮሳ ተደርጓል። የዚህ ብሔር ሰዎች የብሔር
ተጠቅሰናል
አይደለም፣ እነዚህ ብሔር ከዚህ ከተማ ይወጡልን፣ ይሄ መሬት የኛ ነው የሚልና ያን ደግሞ ወደ ገበያው ባልተለመደ ሁኔታ ይሄ በዓል እንግዲህ ከዚህ በፊት በጋራ በሰላም ሲከበር የነበረ ደስ የሚል በዓል ነው። ባልተለመደ ሁኔታ የተወሰኑ ቡድኖች ወደ አንድ አካባቢ በመምጣት እነዚህ ሰዎች ይወጡልን እያሉ እንደ ጦር መወርወር፣ ድንጋይ መወርወር አይነት ትንኮሳዎች ስለነበሩ እሱ ወደ ግጭት አምርቷል ነው የሚሉት። እንግዲህ እስቲ አንድ ነዋሪ እንዳልኩት ከሁለት ብሔር ተወላጆች ለማናገር ሞክር ያለውና እስቲ አንደኛው የሚሉን እንስማና ከዛ ደግሞ እንከተላለን።
ዳንቴዩ ጀምሮ የነበረው ነገር ትንኮሳ ነው። በአንድ በኩል ስም እየጠሩ ባለስልጣናትን ለምሳሌ አቶ ሽፈራው ይልቀቁልን፣ አቶ ሽፈራው እኛን አይወክሉም ይውረዱልን ያሉ ነበር። አቶ ደሴን እንደዚያው የአቶ ሽፈራውን ቲሸርት ገልብጦ ለብሰዋል። ብዙ ወጣቱ እንደዛ አይነት ነገር ነው ያካሄዱት እና ከዛ ላይ ደግሞ እነዚህ ስም እየጠሩ ብሔሮችን ስም እየጠሩ ብሔርን ተኮር ያደረገ ለምሳሌ ወላይታ ሲቢናውን በሚነካ መልኩ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በሚል
እንግዲህ ይሄ የአንደኛው ነዋሪ አስተያየት ነው። ከዛ በኋላ ወደ ግጭት አመራ ነው የሚሉት። ሁለቱም ያነጋገርኳቸው ነዋሪዎች የሚስማሙበት የሟቾች ቁጥር ላይ ነው። ሁለቱም 4 ሰዎች ሞተዋል ይላሉ።
በአይናቸው የተመለከቱትን
እና የሚገርመው ሁለቱም እኛ ስለሆነ ከኛ አካባቢ ስለሆነ የተጠቃ ነው፣ ከኛ ነው የሞተው ሆስፒታል ውስጥ ማረጋገጥ ይቻላል ይላሉ። ግን ቁጥሩ ላይ ግን 4 ነው ይላሉ። የቆሰለውም ሰው ቁጥር ላይ ይስማማሉ። 30 ሰው ቆስሏል።
የሆስፒታልና
የመንግስት ምንጭ ለማግኘት ሞክሬ ነበር። ከፍተኛ ጥረት አድርጌ ነበር። ከከንቲባው ጀምሮ የዞኑን አስተዳዳሪዎች ስልካቸው አይመልስም። ሰዎች ሞተዋል፣ ቁጥሩ ግን እንዳልኩት የተረጋገጠ አይደለም። አሁን የግጭቱ ግን ከዚህ በኋላም ቀጣይ የሆነ ነገር ቢቀሰቅስ ይሄ ግጭት መፍትሄ ሊያገኝ ይገባል ይላሉ እነሱ። ይሄ የሲዳማ ማህበረሰብ ነው እንግዲህ በዛ በዘፈን ውስጥ ከብሔር ይውጡልን የሚል ግጭት አድርጓል በሚል የተወቀሰውና ከዛ ደግሞ የሲዳማ ማህበረሰብ ተወላጅ የሆኑ ሰው አነጋገር የነበረና እሳቸው የሚሉት ቅሬታችን የቆየ ነው። ቅሬታችን ግን በከተማው አስተዳደርና በመልካም አስተዳደር ላይ ነው። የብሔረሰብ ግጭትን የሚቀሰቅስ ነገር አልተዘፈነም ይላሉና የነበረውን ዘፈን ያብራራሉ። እስቲ እንስማቸው።
ታሞታሞ ለፍየሮ ማጋኑማንቺ አብይ ዳይና ዳሞራጋው ሙያለ ነው እየተፈረ ያለው በሰላማዊ መንገድ ዳት አማርኛ ሲተረጎም በመለስ ጊዜ ነው ጥያቄ የጠየቅኩት የክልል አሁን የእግዚአብሔር ሰው አብይ ክልል መጣል ይወስደው መጥቻለሁ በሰላማዊ በቃ ምንም ድንገታይ ምንም ሳይል ያው ካልቻለ ይዘው ነው ጦርና ጋሻ ነው ብትር ነው ያዙት ህፃናት ሴትም ወንዱም ከዛውጪ ምንም ያደረገው የለም ሌላው ምይጣልኝ ያለበት ግዘም የለም አይህም ያው ሌላው ይጣልኝ የሚለው ከተሳሳተ ነው አቶ ሽፈራውን ብቻ ሳይሆን የዞኑ አስተዳዳሪም እንትም ብሎ በየቦታው ፕላንት በስተያ በንሳ አካባቢ አርቦጎናና እንትም ያሉ ነው አቶ አክሊላን አክሊሉ አድላም ለውጥ አላመጡም ይነሱልኝ ምናምን ይያለ ያው ሲጨፍሩ
ስለዚህ አስተዳደር ጥያቄ ነው ያነሳነው
ያስተዳደር
በዘፈን ነው
ያስተዋው ያስተዳደር ጥያቄ ነው ያነሳነው ይሄ ደግሞ የቆየ ነው የማንነት ጥያቄ በክልል የመተዳደር ጥያቄ ነው እሱ ጥያቄ አሁንም አብሮን አለ ነው የሚሉት እስቲ እንስማቸው
ኦኬ በጣም ተሳሳተ ነው አንዳንድ መረጃዎች ምንሽ ስዳማ ከየትኛውም በኢትዮጵያ በየተፈጠረ የሌላው ቦታ የሚከት ነው እሱ ማይበላውን ለእንግዳ ብሎ እንዳስምትና በጣም ርብርብ ህዝብ ነው ማንንም እንድወጣለትም አይፈልግም ስዳማን የሚፈልገው ድሮ ስዳማ ተክላይ ግዛት ተብሎ የነበረው ስዳማ አውራጃ ተብሎ የነበረው በራሱ ሲተራ የነበረው ለነጻነት ታግለው ከ25 እስከ 30 ሺህ የሚደርስ ህዝብ አጥተው ለነጻነት ደርግን እየታገለ ማለት ነው ዛሬ ደግሞ አቅጣጫ የሚባለው የትኛውም ዓለም ክፍል ላይ በፌደራሊዝም የሌለ ነው ስለዚህ ደቡብ የሚባለውን ስም አንፈልግም እኛ በስማችን መጠራት እንፈልጋለን ክልል መሆን እንፈልጋለን ነው እንጂ ጥያቄው ያው ሽፈራው እንድንሰለፍ ይፈልጋል ያው በጌታላውን ቢሆንም ሽፈርጋ ሾተ ያና ዲባ ሾተ ያለ ሲጀፍር ነበር ማለት የሽፈራ አስተዳደር አስተምሳል ጊዜው የድሮ አይደለም ዘመኑ የዶክተር አብይ ነው ይነሳልን ነው
እንግዲህ ሲሆን እርስ በርስ ይሄኛው የዘፈነው እኛን አስቆጥቷል በሚል ከሚያነሱት ባሻገር ሌላ ተጨማሪ መረጃ ወይም ደግሞ ከመንግስት ምን ይተበቃል በሚል አነጋግረሻቸው ከሆነ ሰዎች ምናሉ?
አዎ አነጋግረያቸው ነበር መልሽ የመላልሽም ጠይቂያቸው ነበርና እንደሰማኸው በሰላም ስንኖር የነበሩ ሰዎች ነንና ይሄ ነው ግጭቱ ይላሉና ሚሉት ምንድነው እስከዛሬ ድረስ ይሄንን በዓል በሰላም ነው ያከበርነው ስንኖርም የነበረው በሰላም ነውና ቡድኖች አሉና የፈለጉ ሰዎች ይኖራሉ ይሄንን የቀሰቀሱ ብለው ሁለቱም አካላት ጣታቸውን የሚቀሰሩት ወደ ክልሉ መንግስት ነው
መጀመሪያ ላይ መንግስት የሰጠው መግለጫ የለም
የክልሉ መንግስት የሰጠው መግለጫ የለምና የመጀመሪያው ያነጋገርኳቸው መጀመሪያ ላይ የግጭቱ መነሻ ያሉት ሰው እስቲ ሳቸው ይሄንን በተመለከተ ወደ ክልሉ ጣታቸውን የሚቀስሩበት ምክንያት ያስረዱታል እሱን እንስማ
ብዙ ጊዜ መንግስት ባለስልጣናት መራሳቸው ሊያስነሱ ይችላሉ ብለን እንገምታለን ራሳቸው አውቆ አስነስቶ ከኋላ ይሸሸጋሉ ይሄ ደግሞ መሆን የለበትም በግልጽ በስብሰባ ላይ መነጋገር መተማመን ነበረባቸው ትላንት የዴደም ስብሰባ ነበር የዴደም ስብሰባ በተጠቃለለ ማግስቱ ይሄ ነገር መከሰቱ የሰው እጅ እንዳለ ነው የሚያስመስለው
ሰውን እንግዲህ የክልሉን መንግስት አስቀድመሽ ደጋግመሽ የገለጽሽው ለማነጋገር ሞክረሻል አልተገኙም ግን መልሳቸውን በሰጡን ጊዜ ያው ይዘን የምንቀርብ ይሆናል
አዎ በተጨማሪም በዚህ ሀገር ውስጥ በሚገኝ መገናኛ ብዙሃን ላይ በዓሉ በዛሬው ዕለት በሰላም እንደተከበረና ከዛው ጋር በዛ ክልል ላይ በሌላ በወልቂጤ ከተማ ተቀስቅሶ የነበረ ግጭት በሰላም እንደተጠናቀቀ የሚጠቅስ ዘገባ ተላልፏል የክልሉ መንግስት ግን በተደጋጋሚ ሞክረናል በስም መጥቀስ እንችላለን ስልካቸው ስለማይመለስ ምላሻቸው ማግኘት አልቻልንም ምላሻቸው ለማግኘት ጥረታችንን እንቀጥላለን
ተከታዩ ዘገባችን ደግሞ የአካባቢው ማህበረሰብን ያሳተፈ ልማት ለማካሄድ የሚሰራ ድርጅትን ስራ የሚመለከት ይሆናል። በውጭ ሀገር የሚኖሩ ኢትዮጵያውያንን በአዲስ አበባ ከተማ ዙሪያ ከሚገኙ ገበሬዎች ጋር አብሮ በመስራት የምግብ ፍጆታን በተለይ ለመዲናዋ ለማሟላት የሚሰራ ድርጅትን የተመለከተ ነው። መለስካቸው አማ ተከታዩን ዘገባ ልኳል።
ፍንፍኔ የልማት ተነሺ አርሶ አደሮችና ዲያስፖራዎች ንግድ አክሲዮን ማህበር ይባላል። የንግድ ስራ ማህበሩ የንግድ ማህበሩ መስራችና ዳይሬክተሮች ቦርድ ሰብሳቢ አቶ ለሚታዬ እንደሚሉት የማህበር ወይም የንግድ ድርጅት ከሌሎች ተመሳሳይ ድርጅቶች የተለየ የሚያደርጉት ባህሪያት አሉት። ከነዚህ ዋናው ጉዳይ የተቋቋመባቸው ዓላማዎች እንደሆኑም ያስረዳሉ። ይህን ሲዘረዝሩ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አያሌ አርሶ አደሮች ከይዞታቸው መፈናቀላቸውን ያስታውሳሉ። በዚህ ምክንያትም አርሶ አደሮቹና በቤተሰቦቻቸው ላይ ከፍተኛ ጉዳት ደርሷል። ለአርሶ አደሮች የተከፈለው ካሳ በቂ አልነበረም። ብዙዎቹም የት እንደደረሱ አይታወቅም። ለቀሪዎቹ አርሶ አደሮች ኩባንያው አልሞ የተነሳውን ዓላማም ባጭሩ ገልጸዋል።
አሁን ያሉት ቀሪ የልማት ተነሺ አርሶ አደሮች ከዚህ በፊት ብዙ ይዞታ የተወሰደባቸው የልማት ተነሺ አርሶ አደሮች በእጃቸው የቀረች ጥቂት ይዞታቸው ላይ ሳይፈናቀሉ እንደ ማንኛውም ኢንቨስተር ኢንቨስት አድርጎ ራሳቸውን መጠቀም እንዲችሉና ሀገራቸውን መጠቀም እንዲችሉ ከዚህ ጋር ተያይዞ በሀገሪቱ ውስጥ ያለውን የጸጥታ ችግር ሁሉ ይደግፋል የሚል ግምት ኖሮን ይህንን ካምፓኒ ለማቋቋም ችለናል ማለት ነው።
አክሲዮን ማህበሩ ግቤ ነው ያለው ሌላው ቁም ነገር ከአዲስ አበባ ነዋሪዎች የምግብ ፍላጎት ጋር የተያያዘ ነው። እነዚህ በአዲስ አበባና በዙሪያዋ የሚገኙ አርሶ አደሮች ባላቸው የመሬት ይዞታ ላይ ልማዳዊውን የአሰራር ዘዴ ወደ ዘመናዊው የአሰራር ዘዴ ቢለውጡት ከፍተኛ ምርት ሊያገኙ ይችላሉ ተብሏል። በዚህም ምን ሊሰራ እንደሚቻል አቶ ለሚ ያብራራሉ።
አክሲዮን ማህበሩ ይዞ የተንቀሳቀሰ ያለው ራዕይ በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው። የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ላይ ሳይፈናቀሉ በእጃቸው በቀረች ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅተው መስራት እንዲችሉ አቅም መፍጠር፣
የኦሮሚያ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኤጀንሲ ምክትል ዳይሬክተር ዶክተር ልጃለም አየለ በበኩላቸው አክሲዮን ማህበሩ የያዘው ዓላማ ከመስሪያ ቤታቸው ዋና ዋና ዓላማ ጋር የሚቀራረብ መሆኑን አመልክተው ለአክሲዮን ማህበሩ ሊሰጠው በሚችለው ድጋፎች ተጨማሪ ማብራሪያ ሰጥተዋል።
በውስን መሬት ላይ የተሻለ ምርትን አምርቶ ሰፊውን ማህበረሰብ መመገብ ነው። ይሄ ማለት ሰፊውን የአዲስ አበባ ከተማና ዙሪያውን በምግብ ራሱን እንዲችል ማድረግ ነው። በዚህ ውስጥ ከኛ ተልእኮ ጋር ከኛ ራይ ጋርም ያገናኘው በውስን መሬት ላይ የተሻሉ ቴክኖሎጂዎችን አፈላልጎ ቨርቲካል አግሪካልቸር አምርቶ ሰፊውን ማህበረሰብ መመገብ የሚችል የሚል ሐሳብም ስለያዘ የነሱ አክሲዮን ማህበርም ይህንን ስራ ለመስራት በሰፊው ያቀደበት ስለሆነ እነሱን ለመርዳት ዝግጁ ነን።
በአሁኑ ወቅት ለልማት ተነሺ አርሶ አደሮች ያሉበት ስፍራ በከተማዋና በአካባቢው እንዳለው ሰፊ መሬት በብክለት የተጠቃ ነው። ለዚህም መፍትሄ የተፈለገ እንደሆነ የገለጹት ደግሞ የአክሲዮኑ የዳይሬክተሮች ቦርድ አባልና የግብርና ባለሙያው ዶክተር ጅሬኛ ዲምባባ ነበሩ።
አደገኛ የሆኑ ኬሚካሎች ከየጋራጁ፣ ከየሽንት ቤቱ፣ ከየአቅጣጫው ጎርፍ መሬቱ ላይ ያለብሳል። ይሄ እንደገና ለግብርና መጠቀም አስቸጋሪ ሲሆን ያ ሁሉ መታየት አለበት እናያለን። ያን ካየን በኋላ ለግብርና ይመቻል ያገለግል ይችላል ሲባል ነው ለዚህ ለከተማ ግብርና የምናውለው። ስናውል ደግሞ ሃይ ቫሉ ክሮፕስ ቀጥታ የአዲስ አበባ ነዋሪ በቀጥታ ያገኝ የሚችል ለገበያም ቅርብ ስለሆነ ከተማ ውስጥም ስለሆነ ከተማውን ለመመገብ ነው።
አክሲዮን ማህበሩ 150 የልማት ተነሺ አርሶ አደሮችንና 28 ትውልደ ኢትዮጵያውያን የውጭ ዜጎችን በድምሩ 178 አባላትን የያዘ ነው። የዳይሬክተሮች ቦርድ ሰብሳቢው አቶ ለሚታየ እንደሚሉት ከሆነ ከ400 የማያንሱ በልማት ምክንያት ከይዞታቸው የተነሱ አርሶ አደሮች የማህበሩ አባል ለመሆን አመልክተዋል። የአመልካቾቹ ማመልከቻ ተጣርቶ የልማት ተነሽ መሆናቸው ሲረጋገጥ አባል የመሆን መብታቸው የተጠበቀ መሆኑ አቶ ለሚ ገልጸዋል። የፍንፍኔ የልማት ተነሽ አርሶ አደሮችና የዲያስፖራዎቹ ንግድ አክሲዮን ማህበር በ180 ሚሊዮን ብር መነሻ ካፒታል የተቋቋመ ማህበር መሆኑም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን ሙዚቃን ጋብዛችሁ ይህ ሙዚቃ ትዛላችሁ
ሄኖክ የጃኖ ባንድ የሙዚቃ አባል ሃሌሉያ የተጫወተችው የሶማሊኛ ዘፈን ነው።
የዱሮ
የና ሶማሊኛ ቋንቋ እንደምትናገርና በቦሌ ሚካኤል አካባቢ እንዳደገች ስትናገር ሰምቻለሁ በአንድ ቃለ ምልልስ ላይ። እና ሞክቤል ፕሮዲውሰራችን ሞክቤል ደግሞ በጣም ተደስቷል።
አዎ ጋቢና ራሱ እኮ በኢትዮጵያውያንና በሶማሊያውያን የምትሰራ እንዲያውም ዛሬ ከኬፕ ቨርድም ሰው አለ። ደስ ይላል። አፍሪካ
ወደ ተከታዩ ዘገባችን እናልፋለን። የምሽቱ የጋቢና እንግዳ ሰለሞን ሙልጌታ ካሳ ነው። በኢቢኤስ ቴሌቪዥን ቲክቶክ ዊዝ ሰለሞን የሚል ዝግጅት አሰናጅ ሲሆን በቅርቡ በኢትዮጵያና በውጭ ሀገርም ጭምር የሚሰራ መጽሐፍ ጽፏል። ግርምተ ሳይቴክ የመጽሐፉ ርዕስ ነው። ከሄኖክ ጋር ካንተ ጋር ነው እንግዲህ ውይይት ያደረጋችሁት። በክፍል 2 ቃለ ምልልስ የአፍሪካ ሀገሮች በዲጂታል ቴክኖሎጂ ከሌላው ዓለም ጋራ ያላቸውን ርቀት ለማጥበብ ምን መደረግ አለበት የሚል ጥያቄ ተነስተዋል። ይወያያሉ።
ዋናው ዓላማ ማርጁ ማረግ በተለይ እኛስ የሚለው ሴክሽን ላይ ክፍል ላይ እሱን ነው ማውራው። ልዩነቱ ሰፍቷል። የዲጂታል ዲቫይድ አይደለም ልክ ድሮ የመደብ ልዩነት በፊውዳሉ ጊዜ እንደነበረው አሁንም በ20ኛው ክፍለ ዘመንም የዲጂታል ዲቫይድ አለ። ያ ዲቫይድ ደግሞ ጀስት አንተ 60 ጊጋባይት ፐር ሰከንድ ስላለና 1 ጊጋባይት ፐር ሰከንድ ስላለኝ አይደለም። ያ ወደ ኢኮኖሚ፣ ወደ ህይወት ጥራት፣ ወደ ትምህርት፣ ወደ መራቀቅ የሚመነዘር ነገር። ስለዚህ ያ እዛ ነገር ላይ ከተስማማን ዩ ኖ የኢንዱስትሪ አብዮቱ በአራት ዌቦች ውስጥ አርፏል። አንደኛው የኢንዱስትሪ አብዮት ከዛው የስቲም ኢንጂን እና ቀደም ያልኩ ኮል የተፈጠረበት ነው። ሁለተኛው ደግሞ የኦቶሜሽን ኤሌክትሪክ የተፈጠረበት ጊዜ ነው። ኤሌክትሪክ ሲመጣ ደግሞ ከኮል ፊውል የነበረው ተቀይሮ ደግሞ ኦቶሜሽን በብዛት ማስ ፕሮዳክሽን መጣ። ከዛ በኋላ ዘሎ ሶስተኛው ኢንዱስትሪ አብዮት ደግሞ የኢንተርኔት ዘመን ነው። የኮምፒውተርና የኢንተርኔት ዘመን በ1960ዎቹ የተፈጠረው ነው። አሁን ላይ እሱም አልፎ ኢንተርኔት አብዮት የሚባለውም አልፎ አሁን ደግሞ ዲጂታል የዲጂታል አብዮት ነው። በኢንተርኔት ዙሪያ የሚፈጠሩ ኢኮኖሚዎች የዲጂታል ኢኮኖሚ ኖሌጅ ቤዝድ ኢኮኖሚ የምንለው ነው። ስለዚህ ዓለም የደረሰችበት ቦታ ያ ከሆነ አፍሪካ ምን ብላ መነሳት ነው ያለባት? በቃ ፋብሪካው መገንባት አለበት፣ የመንገድ ስራው መቀጠል መቻል አለበት። ነገር ግን the core of የፖሊሲው እና የስትራቴጂ መሆን ያለበት ዓለምን የሚያንቀሳቀሰው ከፍተኛ የሆነ የኢኮኖሚ ምንጩ ነው። ያ ደግሞ በኔ አርጊመንት ወይ በኔ ክርክር የዲጂታል ኢኮኖሚ ነው። አንድ ምሳሌ ልንገርህ እዚህ ጋር የሚገርም ነገር ታውቀዋለህ በእርግጥ ምን ያህል ፓወርፉል እንደሆነ ዲጂታል ኢኮኖሚ የምንለው ነገር እና እንዴት መምጣት እንዳለብን ጠቅሳለሁ። ፌስቡክን፣ ኡበርን፣ ኤርቢኤንቢን እና አሊባባን ላንድ አፍታ አስባችሁ። ብዙ ጊዜ ሰው ጠይቃለ፣ ብዙ ቦታ የምናገረው ነገር ነው፣ ወደፊትም ደግሞ አለው። በጣም ኃይለኛ ነገር ስለሆነ ፌስቡክ ምን ያመርታል ብዬ ስጠይቅ ብዙ ሰዎች መረጃ ያመርታል ይሉኛል። ነው መረጃም አያመርትም ፌስቡክ። የኔና ያንተን ፎቶ እና የኔና ያንተን ስታተስ ፋሲሊቴት ፕላትፎርም ነው ፕሮቫይድ ያደረገው። ነገር ግን ፌስቡክ 12 ዓመት ብቻ ወጣት የሆነ ኩባንያ 170 ቅድም እዚህ ጋር እየተገረምኩ የምጠቅሳቸው ኢንዱስትሪዎች የመኪና የአውሮፕላን ፈጠራው ቦይንግን የሚያክል ግዙፍ ኩባንያ ለመቶ ምናምን ዓመት ከነበረው በቫሊዩ ፌስቡክ ይበልጣል። ይሄ ላይምሮ ማሰብ እኮ ይከብዳል። አንድን አውሮፕላን 6 ወር 5 ወር ለመስራት የሚፈጅበት መቶ ምናምን ዓመት የነበረ 100,000 በላይ ሰራተኛ ያለው ኩባንያ ፌስቡክ በ12 ዓመት ውስጥ ምንም ነገር ሳያመርት በዋጋ ፌስቡክ ይበልጣል። This is how powerful የዲጂታል ኢኮኖሚ
ግን እሱ የምጣኔ ሀብት የአንድን ሀገር ምጣኔ ሀብት እድገት መለኪያ ሊሆን ይችላል።
በጣም ይለካል። ፎር ዩር ኢንፎርሜሽን ሲሊኮን ቫሊ የምንለው ፌስቡክ፣ ጉግል እና የመሳሰሉት ትልልቅ ጃይንት የሆኑት ቴክኖሎጂ ኩባንያዎች ያ የተፈጠሩበት ሲሊኮን ቫሊ ለአሜሪካ ጂዲፒ ኮንትሪቢዩት የሚያደርጉ ኮንትሪቢዩሽን በጣም ትልቅ ፐርሰንት ነው ከሌሎቹ ጋር ሲደመር። ስለዚህ ይሄ ዓለምን የሚያንቀሳቀስ አንድ ሀገርን ኢኮኖሚካል እንትን አድቫንስ የሚወስን ነገር ነው። ስለዚህ ይሄ ከሆነ አፍሪካ ፖሊሲ ሜከሮች መሪዎች ምንድነው ማድረግ ያለባቸው? የኢንተርኔት ማፋጠኑ የምንድነው ኢንፍራስትራክቸሩን ማስተካከሉ ግዴታ። ከዛ ባለፈ ግን ያስተሳሰብ ለውጥ የፋይናንስ አሰራሩ ይነው ያውን ያማይጨበጥ ነገር ይዘመታ አንተውን ኮድ ልጽፍ ነው እና እስቲ ብራ በድረኝና ይሄ ኮድ ዓለምን ይቀይራል። ልክ ፌስቡክ 2004 ላይ ሃርቫርድ ስኩል ቹሮ ሲጽፍ በቃ 2 ቢሊዮን ተጠቃሚ ይኖራል እኔም ከካስሮ ሀዛሞች አንደኛ ሆናለሁ ቢል እንደ ብድ መታየው ማለት ያንን ማይንድሴት መቀየር አለበት። እንኳን እዛዚህም ከባድ ነው፣ ነገር ግን አትሊስት የሆነውን አይተናል ምስክር አለ እዚህና ከያን ሁሉ ነገር ቀይረን አመለካከቱን የፋይናንስ አሰጣጡን የፖሊሲ ሂደቱን ለቴክኖሎጂ ኩባንያዎችና አሰራሮች የተለየ ጥቅማ ጥቅም እየተሰጠ you know incentives ያገር የተለመደ ነገር እንታውቃለ ያን እየተደረገ ያንን ነገር ማፋጠን ያለብን ወደዛ ነገር ውስጥ እንድንገባ።
ብዙ ወጣቶች ያሉበት አገር ነው አፍሪካ። ኢትዮጵያ ወደ 70% የሚሆነው ህዝቧ ከ35 አመት በታች ያለ ነው። የሥራ ሐሳብ አላቸው። የሥራ ሐሳቡን ይዘው በማህበረሰባቸው ውስጥ ያለውን ችግር ለመፍታት የሚሰሩ የሚተጉ ወጣቶች አሉ። ግን በአንጻሩ ደግሞ ፈተናዎች አሉ። አንደኛው የፈጠራ ባለቤትነት መረጋገጥ፣ ፍርድ ቤቶቹ ፍጥነት መኖሩ፣ ነገሮችን ማሳለጥ መቻላቸው፣ ንግድ እንዲያቋቁሙ የሚያስችሉ በተጨማሪም የብድር አገልግሎት ማግኘት መቻል አለባቸው። ኢትዮጵያ ውስጥ እስካሁን የተሻሻሉ ነገሮች በዚህ ረገድ ምን ትመለከታለህ? ሁለተኛው ደግሞ ወደፊት በረጅም ወይ በአጭር ጊዜ ምን መሰራት አለበት ይሄን ለማሻሻል?
ከአፍሪካ ብጀምር ደስ ይለኛል፣ ምክንያቱም ብዙ አራያም የሆኑ የአፍሪካ ሀገሮች አሉ። ከዛኛ ሀገር ውስጥም ያየሁትን በማቀው ያህል ለመናገር ሞክራለሁ። ምክንያቱም መጽሐፌም አፍሪካን እየጠቀሰ የሚናገረው ዋና ነገር በቃ መደምደም ያደረኩት አፍሪካ እዚህ ነገር ውስጥ ይሄን ነገር እውነት ካልተገነዘበች የበለጠ ቁልቁል ወደኋላ ነው የምንሄደው። በጣም በጣም በሚያስፈራ ሁኔታ ወደኋላ እንቀራለን። ስለዚህ ይሄን መገንዘብ አለብን። ለዚህ በጣም አራያም የሆኑ ሀገሮች አሉ፣ እንደ ሩዋንዳ፣ ኬንያ፣ ዌስት አፍሪካ ደግሞ እና ናይጄሪያ እና ጋና ውስጥ በጣም ጥሩ ጥሩ ነገር ይካሄዳል። ቦትስዋና ወደ ታች ብንወርድ ወደ ሳውዝ እና ሳውዝ አፍሪካ ብዙ ነገሮች አሉ። ኢኮኖሚ ኢኮሲስተሙን ከማስተካከል፣ ፖሊሲን ከመቀየር፣ የኢንተርኔት አቅርቦቱን ከማስተካከል፣ ዋጋ ከመቀነስ፣ የፋይናንስ አሰጣጡን ከማስተካከል ለወጣ ወጭ መንግስት ሩዋንዳ ለምሳሌ ከፌደራል ጋቨርንመንቱ ቼክ ይቆረጣል። ፈጠራ የቴክኖሎጂ ስፔሲፊክሊ የቴክኖሎጂ ፈጠራ ሐሳብ ላለው ወጣት ቼክ ይቆረጣለታል። ሉዝ ቢያደርግም ሪስክ ተወስዶ ማለት ነው። ያ አይነት ነገር ምክንያቱም ይሄ ኢንኩቤሽን እና የስታርታፕ ኮንሰፕት ገና የለም ኢትዮጵያ ውስጥ በብዛት አሉ። በጣም የሚሰሩ ሰዎች ሄጄ ነው ጎበኘዋቸው
ማለት
ነው። ጠቅሻቸዋለሁ። የሚሰሩትን ማመስገን አለብን። እንደዛ ነው። ስለዚህ ጠቅሻቸዋለሁ። የሚሰሩ አሉ ግን ገና ነው። መቶ ቅድም እንዳልኩ ነው 100 ሚሊዮን ህዝብና ሚዲያን ኤጅ አቨሬጅ ኤጅ 17.5 አመት በሆነበት ሀገር ውስጥ 27 ሚሊዮን ተማሪ አክቲቭሊ ትምህርት ቤት ውስጥ ባለበት ሀገር ውስጥ በጣም ገና ነውና ከነዛ ከአፍሪካ ሀገሮች ምክንያቱም ብዙ ጊዜ ስታወዳድር ከአሜሪካ ጋር ብታወዳድር ነውር ነው አይሆንም። ወይም ከዚህ ከዩሮፒያን ጋር ግን ከኛ ተመሳሳይ የሆነ ኢኮኖሚ ካላቸው ሀገሮች ጋር ወዳድረ ልምድ ወስደ እኛስ እንዴት እናስተካክላለን በሚለው ውስጥ በኔ ጥሩ ነውና ኢትዮጵያ ውስጥ ገና ብዙ መስተካከል ያለበት ነገር አለ ብዬ ነው ማስበው። ከፖሊሲ አሰራሩ ከስትራቴጂው አንጻር የኢንፍራስትራክቸሩም ጋር በተያያዘ በተለይ በፋይናንስ ሁሉ በጣም ማዝንበት ነገር ነው። የቴክኖሎጂ ፈጠራ ሀሳብ ላለው ሰው የተመቻቸ የፋይናንስ አቅርቦትና ኢቭን ግራንትና የመሳሰሉ የሚያበረታታ ነገር የለም። አንዱ ምሳሌ እዚህ ይሄን የምንቀርጽባቸው ካሜራዎች አሁን የካሜራና የፎቶግራፍ ማንሻ መሳሪያዎች ኢትዮጵያ ውስጥ 200% ነው የምትቀረጠው አሁን ብታስገባ እና ያ ህግ መቼ እንደወጣ ሲነገረኝ በጣም ይገርመኛ። ብዙ ኢትስ ቴሊንግ ብዙ ነገር ያሳያል። በ1952 ዓመተ ምህረት በአጼ ኃይለ ሥላሴ ዘመነ መንግስት የኤሌክትሮኒክስ እቃዎች የቅንጦት እቃ ተብሎ በተመደቡበት የደረጃ ምደባ ወቅት የወጣ ፖሊሲ ነው እና አልተቀየረም አሁን። ስለዚህ ያ ነገር ያን ካየህ ስንት ነገሮች እንደዚህ አልተስተካከሉም። ስለዚህ ፖሊሲ ቢስተካከልና ቢቀየር ይሄ ኢኮኖሚ መጥቷል ገፍቶ በአለም ላይ መጣ ጎርፍ ነው ልንከላከለው አንችልም። ስለዚህ ዲጂታል ኢኮኖሚ ከመጣ ያን የተመጣጠነ ፖሊሲና ህግ አውጥቶ በዛ ይሄ ነገር ውስጥ መሄድ ያስፈልጋል ግድ ነው እና ይሄ ነገር በጣም ወሳኝ ነው ብዬ ነው የማስበው።
ከመንግስት ከመጠበቅስ ባለፈ በማህበረሰቡ ንግድ ተቋማቱ በወጣቶቹ የተያዘው ጥረት ምን ይመስላል? እነኚህ የሐሳብና የተግባር አምዶች ፕላትፎርሞችስ ምን ለውጥ ያመጣሉ ብለ ታስባለህ? ባንተይታ
በጣም ግሩም ነው። ግን ይሄ አገር የሚለውጥ አሁን የምናወራው ግራንድ ስኬል ቪዥን ነው። አገር 100 ሚሊዮን ሰዎች በተታሳቢነት ይዘን ነው ዲጂታል ኢኮኖሚን እንዴት አድርገን በኢትዮጵያ ላይ እናሳድግ የምንለው ያለ ነው አይደል? ስለዚህ ያ ትንሽ ጥረት አይደለም፣ እጅግ በጣም ከፍተኛ የሆነ ኤፈርት ነው የሚጠይቀው። ስለዚህ ከታች ያለው በጣም ግሩም ወጣቶች አሉ። ማመን ነው የማትችለው። እኔ የቤርኩ ጊዜ የብሎሙንም ሄጄ እንደዚህ ንግግር አድርጌ ነበርና ከልጆቹ የሚሰነዘረው አይዲያ የሚፈጥሩት ፈጠራ ነገር ግን በመንግስት ደረጃ በሀገር አቀፍ ደረጃ ተይዞ ነርቸር ካልተደረገን ክብካቤ ካላደረግክለት የትም መድረስ አይቻልም።
ግርምተ ሳይቴክ ነው የሚለው መጽሐፉ። ደራሲው ሰለሞን ሙሉጌታ ካሳ አመሰግናለሁ።
በጣም አመሰግናለሁ ሄኖክ። ቴንክ ዩ ካንተና ጋቢና።
ሄኖክን እና እንግዳውን ሰለሞንን እናመሰግናለን። የዚህ ውይይት ደግሞ በምስል በፌስቡክና
በሳምንቱ መጨረሻ
በዌብሳይታችን ላይ እናቀርባለን።
ፌስቡክ አት ቪኦኤአማሪክ ላይ ጠብቁን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜር፣
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ዝግጅቱን ያቀናበረልን ሞክቢል ያቤሮ ነው። የስርጭት መሀንዲሱ
እናመሰግናለን። መልካም ምሽት።